ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቢ ሕግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋራ በተያያዘ በአጠቃላይ በ81 ሰዎች ላይ ክስ መመስረቱን 18ቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቢ ሕግ የተሰጠውን መግለጫ ተከታትሏል።
የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቢ ሕግ ይፋ የተደረገው። በጠቅላይ አቃቢ ሕግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል።
321ዱ ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሶ እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌደራል መንግስት ስልጣን ስር የማይወድቁ መፈናቀሎቹ ሲፈጸሙ፣ ቤቶች ክፍት ሲያገኙ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81ዱ አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማሳጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትእዛዝ ወጥቶባቸው እየታደኑ ያሉ ናቸው። በተለያየ ቦታ ያሉ አንዳንዶቹ እዛ አካባቢ ያሉ የሚሸሸጉ የሚደብቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው። የክትትል ቡድኑ ከፌደራል ፖሊስና ከኦሮሚያ ቡራዩና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እነዚህ ተከሳሾች የወንጀል ህግ አንቀጽ 240 ንዑስ ቁጥር 3 እና እንደየተሳትፏቸው ደግሞ የግድያ ወንጀል በመፈጸም የግድያ ሙከራ በመፈጸም ውንብድና በመፈጸም የተከሰሱ ናቸው። ተደራራቢነት
በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል።
አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጣራባቸው የነበሩ ሰዎች ነበሩ። ይሄ ከተማ የተወሰነ ክፍል አይገባም፣ በአባባሉ ቄሮ አይገባም። ቄሮ አዲስ አበባ የኦነግ አመራሩን ሊቀበል አይመጣም፣ ሊሆን አይችልም በማለት ከመስከረም 2 ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁ ምርመራ ሲጣራባቸው የነበሩ እዚህም ላይ 68 ሰዎች ላይ ክስ መስርተናል። 68ቶቹም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስከ አያት ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዛ ያልተለዩባቸውና ምርመራዎቹ የሚቀጥልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ህጉ አንቀጽ 240 ንዑስ ቁጥር 3 እንዲሁም ደግሞ የግድያ የውንብድና የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው።
በዚያን ወቅት በቡራዩ 37 ሰዎች፣ በአዲስ አበባ ደግሞ 28 ሰዎች መገደላቸውን፣ ሁለቱ ደግሞ ከየት እንደሆኑ እንዳልተለየም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል።
ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርጓል። ማለት ከሆነ በኋላ ለምሳሌ በመገናኛ ብዙሃን ጭምር የስድስት ዓመት ልጅ ስትደፈር በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት ድርጊቱም ስለመፈጸሙ ምንም ነገር የማታውቀው ነገር ግን ራሷም ፍርድ ቤትም ቀርባ የእምነት ቃሏን ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻል ልጅ ብል ጉዳዩ ሊብስ ይችላል ብዬ በማሰብ ነው ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበት እና ተለይታ የሐሰት ወሬ በማውራት ህዝቡን በማነሳሳት የተከሰሰች አለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች አርባ ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆንክ ይህን ነገር ብትናገር የተወሰኑ ሰዎችን ማነሳሳት ትችላለህ ብሎ ስለገፋፉ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገረበትና በምርመራ ይሄ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑ ለማንሳት ነው።
የፌደራል ጠቅላይ አቃቤ ሕግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።